ሴንስብልሆነ በጣም አስተዋይ የሆኑ አገልጋዮች ሁሉ ይሄ የጌታ መምጣት ቅርብ እንደሆነ ነው በጣም የሚሰማቸው። ካንዱን ጋር ስንጫወት በሬዲዮ በተከታታይ በዚህ መጨረሻው ዘመን ላይ ትምህርቶች ትኩረት እየተሰጠ እንደሚሰጥ ነው የነገረኝ። መቼም ዜና ሲሰማ ሰው ሁኔታዎችን ሲመለከት ይህን እንዴት አይልም፣ እንዴት አይናገርም? እና የምንሰማው ዜና ሁሉ ወደ ጌታ መምጣት እያስጠጋን ያለው በጣም እና ብዙ ነገሮች መልካቸው እየተቀየረ እየተለወጠ ይሄዳል። ጌታ ኢየሱስ ዳግመኛ ይመጣል። እግዚአብሔር የተመሰገነ። እንግዲህ ስንማር የነበረው ያው ባለፈው ሳምንት እንዳየነው ከዳንኤል 70 ሱባኤ አንጻር ታላቁ መከራ የሚባለው የት ጋር እንዳለ እና መጨረሻው 7 ዓመት ታላቁ መከራ የሆነውን አይተናል። በዚያ ውስጥ ቤተክርስቲያን ላትኖር እንደምትችል አንስተናል እና ቤተክርስቲያን በዚያን ጊዜ ውስጥ ታልፋለች፣ በታላቁ መከራ ውስጥ ታልፋለች የሚሉ የእግዚአብሔር ሰዎች አሉ። በታላቁ መከራ መሀል ላይ ትነጠቃለች የሚሉ አሉ። አንዳንዶች ደግሞ ከታላቁ መከራ በፊት ትነጠቃለች የሚሉ አሉ። እነዚህ ሁኔታዎች በደጋግሜ እንደነገርኳችሁ ይሄኛው ነው ዘ ቤስት አንሰር፣ ይሄኛው ነው ትክክለኛ አንሰር የሚባል ነገር አቋም ወስዶ አንዱን ትክክል አንዱን አሰተኛ የምንባባልበት ሳይሆን ሪሊ ሁሉንም አመለካከት መመርመርና ማጥናት መብታችሁ ነው እና እኔ በነበርኩበት ቤተክርስቲያን በአንድ ወቅት አስታውሳለሁ። ጋሽ በብሮ ይህንን ያስታውስ ተነጋግረን ስለማናቅ ግን ስብሰባውን መቼ እንደሆነ በኋላ ከጠየቀ ልነግረው እችላለሁ። እና ቤተክርስቲያን የእምነት አንቀጽ የምንወያዩበት ጊዜ ነበር፣ የሽማግሌዎች ጉባኤ እና ቤተ ክርስቲያን ከዳግመ ከክርስቶስ ከመከራ በፊት እንደምትነጠቅ እናምናለን የሚል ጽሑፍ ነበር እና እኔ ለመጀመሪያ ጊዜ ነው እዛ ስብሰባ ላይ የተገኘሁት እና እንደውም እጄን አውጥቼ ቸርማኑን በዚያ ጊዜ የነበረው ወንድም ጠየቁኝ እና አንደኛ ከመከራ በፊት መነጠቅን የማያምኑ ብዙ ክርስቲያኖች አሉ፣ በመከራ ውስጥ እናልፋለን የሚሉ አሉ። አንዲት ቤተ ክርስቲያን የእምነት አንቀጿን እንዲህ አለ ባለ አቋም ስትወስድ እንዴት ነው የሚሆነው? እና እነዚህ ያለ የእምነት አንቀጽ ማለት እኮ ይህን ማመን ሰው አባል አለው ይለባል። ቤተ ክርስቲያን ጌታ ኢየሱስ ክርስቶስ ሲመጣ እንደምትነጠቅ እናምናለን ቢባል ጥሩ ነው የሚል አስተያየት ሰጠው እና ያ ነገር ከንሲደር ተደርጎ እንደተወሰደ ትዝ ይለኛል። እግዚአብሔር ይመስገን። ስለዚህ በዚህ ቤተ ክርስቲያን እኔም ማምነው ከመከራ መኋላ ነው የምንነጠቀው ብላችሁ ብትሉ አትቆልሙ ማለት ነው። ከመከራ መሀል ነው የምንጠቀው ምትሉ እንደ መረዳታችሁ ይሁን ማለት ነው። እና ምንም እንኳን እኔ አገልጋያችሁ ሆኜ ከመከራ በፊት መነጠቅን ባስተምር የዚች ቤተ ክርስቲያን አቋም ማለት ሳይሆን መጽሐፍ ቅዱስን ሳጠና የወሰድኩት እንጂ ዶግማቲክ ስታንድ ወስጄ ክርስቲያኖችን እንደ ብላክ ኤንድ ዋይት አድርጌ የምለይበት አይደለም። ግልጽ ነው የሚስማማቸው ስ ተስማምቶናል። እግዚአብሔር ይመስገን። ምክንያቱም እንደዚህ ያሉ አይነት ነገሮች ላይ የእግዚአብሔር ሰዎች ሁሉ የሚሰጧቸውን አስተያየቱ ስንመለከት ሀሰተኛ ምን ማንላቸው በጎ ህሊና ያላቸው ሰፊ ልብ ያላቸው የእግዚአብሔር ሰዎች በፍጹም ቅንነት የሚያነቧቸውን የእግዚአብሔርን ቃሎች ሲሪየስሊ ያዩዋቸዋል እና የእነሱን አስተያየትም ልናይ በምንችልበት የለም እኔን አላምንም ይህን አልቀበልም ከማለት ከሁሉም መማር ጥሩ ነው። ለማንኛውም እኔ እንደማምነው እንደሚታየኝ ከመከራ በፊት ለመነጠቅ የተዘጋጀ ሰው መከራውን ለመቋቋም ይችላል። ለምን እንዲሁ ቁጭ ብለን አይደለም ጌታን የምንጠብቀው? በቅድስና ስለሆነ፣ ጌታን አምነን ስለሆነ፣ ህይወታችን በመጠበቅ ስለሆነ። በእንዲህ ሁኔታ ህይወቱን ያዘጋጀ ሰው በመከራ ቢያልፍ ምንም አይሆንም። እግዚአብሔር ይመስገን። ጌታ ሊረዳው ሊያግዘው ይችላል። እግዚአብሔር ይመስገን። ደግሞ ከሁሉ በላይ ጌታ ቢመጣስ እና ዳግመኛ ቢመጣ ተዘጋጅተን መቀመጠን የመሰለ ነገር የለም። ጌታ የተባረከ ይሁን። ጥቂት እኔ ከመከራ በፊት መነጠቅ እንዳለ የማምንባቸውን ሀሳቦች ዛሬ አብረን እንከፋፈላለን። ጌታ የተመሰገነ ይሁን። ከኔ ጎራ እንድትመደቡ ሰልፍ ፈልጌ ሳይሆን እንዲሁ በልባቸው እንድታስቡትና እንድታገላብጡት ይረዳቸዋል። አጭር ጸሎት እናደርጋለን። እግዚአብሔር የተመሰገነ። ሁለተኛ ተሰሎንቄን የእግዚአብሔር ቃል አነባለሁ። ጌታ የተመሰገነውን በዚህ በጸሎት ላይ ያለ ሁለተኛ ተሰሎንቄ ላይ ያለውን አምላካችንን ቃል አነባለሁ። ከቁጥር 1 ጀምሮ እስከ 10 ድረስ በጸሎት በጸሎት መንፈስ ላይ ያለን አብረን እናያለን። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ከኛ እንደሚመጣ በመልክ የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎታችሁና ቆጦ እንዳትደነግጡ እንነግራችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመፅ ሰው እርሱም የጥፋት ጊዜ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁም? ምን በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችሁ። ያመስ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያም ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሸረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በአሰተኞችም ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ሲላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል። እግዚአብሔር ይህንን ቃል አብረን ደግሞ እንድንመለከት ጌታ ይርዳል። እግዚአብሔር የተመሰገነ ይሁን። እንጸልያለን። ሁል ጌታ ሆይ አይኖቻችንን ክፈትልን፣ የምንማርበትን የምንረዳበትን ለአንተ መምጣት ራሳችን ለማዘጋጀት የሚያግዘንን እውነት አሳየን። መታነስ መገንባት በዚህ ቦታ እንዲሆን ቅዱሱ መንፈስ ጌታ አምላክ ሆይ ወደ እውነት ሁሉ የሚመራ ጸጋ ሆኖ በላያችን ላይ ይሁን። በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ታላቁን መከራ ስናይ ሊካሉ የማይችሉ መሰረታዊ ትልልቅ ነጥቦችን አይተናል እና በዘዳግም መጽሐፍ ላይ መነሻ አድርጌ ያሳየኋችሁ አለ። ዘዳግም ምዕራፍ 4 ቁጥር 23 እስከ 31 ላይ ሙሴ እስራኤላውያኖች በመጨረሻ ዘመን የሚገጥማቸውን መከራ ሲናገር ብዙ የእግዚአብሔር ሰዎች ያ ሙሴ የተናገረውን በዘዳግም ምዕራፍ 4 ላይ የተናገረው ትንቢታዊ ነገር እስራኤልን አስመልክቶ የሚፈጸመው በሰባቱ ዓመት የመከራ ጊዜ እንደሚሆን ይናገራል። በዳንኤል መጽሐፍ ምዕራፍ 9 ላይ ስንመለከት ገብርኤል ለዳንኤል መጥቶ ሲናገረው ስለ ሰባው ሱባኤ ሲናገር ለእስራኤል ሕዝብና ለኢየሩሳሌም የተነደረ እግዚአብሔር ፈቃዱን የሚፈጽምባቸው ዳንኤል ላይ እንዳየነው አመፃን መጨረስ፣ ኃጢአትን የመፈጸም፣ ቅድስተ ቅዱሳን ማተም፣ ቅድስት ከተማና በኢየሩሳሌም ላይ በቅድስት ከተማ በኢየሩሳሌምና በሕዝብ ላይ ሰባ ሱባኤ ተቀጥቷል እንዳለው እሱን ደግሞ ተራ በተራ በስነ ስርዓት አሳይቻችኋለሁ። እና 69ኛው ሱባኤ አልቆ 70ኛው ሱባኤ ቀርቷል። በ69ኛው ሱባኤና መጨረሻና በ70ኛው ሱባኤ መካከል ያለው ክፍተት የቤተ ክርስቲያን ዘመን እንደሚባል ተመልክተናል። በርካታ የእግዚአብሔር ሰዎች በግልጥ ማን መጽሐፍ ቅዱስን ሲያጠና እንደሚያየው የቤተ ክርስቲያን ዘመን ለብሉይ ኪዳን ነቢያቶች ሚስጥር የሆነና ቤተ ክርስቲያንን አስመልክቶ የተናገሩት ምንም ትንቢት የለም። ስለዚህ ጌታችን ኢየሱስ ክርስቶስን ከአይሁድ ሕዝብና ከዓለም ፍጻሜ ከእግዚአብሔር መንግስት አንጻር ከመጨረሻው ዘመን አንጻር ብዙ ተናግሯል። የቤተ ክርስቲያን ነገር ግን ሚስጥር እንደሆነ ነው የሚታየው። ስለዚህ ሐዋርያው ጳውሎስም በመልእክቶቹ ይህንን ጉዳይ ጠቅሷል። ክርስቶስ በአሕዛብ መካከል የመሆኑን ጉዳይ ነቢያቶች እንዲህ የመሰለ ኦልሞስት ኢየሱስ ክርስቶስን የሚያህል አዳን ጌታ ከጥንት ጀምሮ አይሁዳውያኖች በብዙ ተስፋ የጠበቁት ጌታ ወደዚህ ዓለም ሲመጣ ጌታችን ኢየሱስ ክርስቶስ ወደ ወገኖቼ ቤተ ክርስቲያን ይህን ሁሉ 2000 ዓመት አብረው የምትሆንበት ምስጢር ሳይገለጥላቸው መቅረቱ የሚያስደንቅ ነው። በጣም የሚያስደንቅ ነው። እግዚአብሔር ይህን ዝም ማለቱ። ስለዚህ የቤተ ክርስቲያን ጉዳይ በብሉይ ኪዳን ትንቢት ውስጥ የለም። ነቢያቶቹ የሚናገሩት ይህንን የቤተ ክርስቲያንን ዘመን ዘለው ነው የሚናገሩት ወደ ፍጻሜ ዘመን። ዛሬ አይሁዳውያኖች በዓለም ሁሉ እንደሚበተኑ ያውቃል። መሲሁ እንደሚገደል ተናግረዋል። እና እስራኤላውያኖች በዓለም ሁሉ እንደሚበተኑ ቁጥራቸው ጥቂት ሆኖ እስከሚቀሩ ድረስ በርካታ ትንቢቶችን እያወጣው አሳይቻቸዋል። እና በእነዚህ ጊዜያቶች ውስጥ አይሁዳውያኖች እንደገና ደግሞ ወደ ምድራቸው እንደሚመለሱም ተናግረው ተሰብስበው ህዝብ እንደሚሆኑ ተናግረዋል። ከዛ በኋላ በብዙ ታላቅ መከራ ውስጥ እንደሚያልፉም ተናግረዋል። ከዛ በኋላ በመከራው ፍጻሜ ላይ ደግሞ መንፈሳዊ ተሐድሶ እንደሚመጣላቸው መሲሁ አዳኝ ሆኖ እንደሚገለጥ በተደጋጋሚ ተናግረዋል። ስለዚህ ይሄ ታላቁ መከራ በብሉይ ኪዳን ነቢያቶች አንጻር ሲታይ የመጨረሻውን ዘመን ሰባቱን ዓመት መከራ አስመልክቶ ዝርዝር ትንቢቶች አሉ። በመጽሐፍ ቅዱስ ውስጥ እነዚህን የእግዚአብሔር ቀን፣ የጌታ ቀን እያሉ ብሉይ ኪዳን ነቢያቶች ስታጠኑ ስትመረምሯቸው አስምሩባቸው በርካታ ትንቢቶች። እንዲሁም ጥቂቶቹን ላሳያቸው። ኢሳይያስ 13:6 ላይ የእግዚአብሔር ቀን ቀርቧል፣ አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል ይላሉ። ስለዚህ የእግዚአብሔርን ቀን በጣም የሚያስፈራ ቀን እንደሚሆን አድርገው ይናገራሉ። ኢሳይያስ 13:9 ላይ ብትመለከቱ እዛው ምዕራፍ ላይ እነሆ ምድሪቱን በአድማ ሊያደርግ ኃጢአተኞችን ከእርሷ ዘንድ ሊያጠፋ ጨካኝ ሆኖ በመዓትና በጽኑ ቁጣ ተሞልቶ የእግዚአብሔር ቀን ይመጣል ይላሉ። የእግዚአብሔር ቀን የሚለው ብዙ ጊዜ በተደጋጋሚ ሲነሳ እናያለን። ኤርምያስ ምዕራፍ 46 ቁጥር 10 ላይ ስታው ያ ቀን የሚል ቃል ታያላችሁ። ያ ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው። ሰይፍ በልቶ አይት ይጠግባል፣ ሰይፍ በልቶ ይጠግባል፣ በደማቸው ይሰክራል። ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ይላል። የእግዚአብሔር ቀን፣ የጌታ ቀን፣ ያ ቀን አያችሁት። እንደገና ሕዝቅኤል 13:5 ላይ ወደ ተሰበረው ቅጥር አልወጣችሁም፣ በእግዚአብሔር ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም። ሕዝቅኤል 33 ላይ የእግዚአብሔር ቀን ቅርብ ነው፣ የደመና ቀን ነው፣ የአሕዛብ ጊዜ ይሆናል ይላል። እነዚህ ነገሮች በጣም ቀላል ትንቢቶች አይደሉም። ኢዮኤል ምዕራፍ 1:15 ላይ የእግዚአብሔር ቀን ቀርቧል፣ ለቀኑ ወዮ፣ እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል ይላል። ይህን ቀን በተደጋጋሚ ነቢያቶች ሲናገሩ ወገኖቼ እግዚአብሔር እንደተናገረ ስለሚያስተውሉ አይሁዳውያኖች ዝም ብሎ የሚሰማ ጊዜ አይደለም። ይሄ ቀን እግዚአብሔር ይህን እንድናስተውል ይርዳል። ኢዮኤል ምዕራፍ 2:1 ላይ የእግዚአብሔር ቀን መጥቷል፣ እርሱም ቀርቧል፣ በጽዮን መለከት ንፉ፣ በቅዱሱም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጠቀጣሉ፣ የእግዚአብሔር ቀን መጥቷል። ያችሁት እንደገና ኢዮኤል ምዕራፍ 2:11 ላይ እንደዚህ ይላል፣ እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል፣ ሰፈሩም እጅግ ብዙ ነውና፣ ቃሉን የሚያደርግ እርሱ ኃያል ነው፣ የእግዚአብሔር ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? ኢዮኤል 3:14 የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ብዙ ሕዝብ ሁካታ በፍርድ ሸለቆ አለ። አርማጌዶን ጦርነትን እያዩ ነው ነቢያቶች የሚናገሩት። በአሞጽ ላይ እንደዚሁ ተጽፏል፣ ምዕራፍ 5:18 ላይ የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። ቀላል ቀን እንዳይመስላችሁ፣ የእግዚአብሔርን ቀን ለምትፈልጋላችሁ፣ ጨለማ ነው እንጂ ብርሃን አይደለም። በጣም ከባድ ታላቁ መከራ የሚል ስም የተሰጠው ቀላል እንዳይመስላችሁ። አንድ ጊዜ ሰባቱ ዓመት የመከራ ጊዜ ሲጀመር በጣም ጥሩ ጊዜ አይደለም። ለምድርና ለባህር ወዮላቸው የተባለ ከባድ ጨለማ ጊዜ ነው። ዚህ እስከ ዛሬ ባየነው በዓለም ላይ እንዳለው አይነት የመከራ ጊዜ አይደለም። ውድ ወገኖቼ አሞጽ ምዕራፍ 5:20 ላይ የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለው ድቅድቅ ጨለማ አይደለምን? እግዚአብሔር እንድታስተውሉ ይርዳችሁ ወገኖች። በእውነት ነው ይሄን ልብ እንድንል እግዚአብሔር ይርዳ። ዝም ብሎ የሆነ ዘመን ውስጥ አይደለም እየተርመሰመስን ያለ ነው። ወደዚህ ቀን ሰዎች ሲገቡ ቃሉ እንደሚናገረው የእግዚአብሔር ቀን ነው። የእግዚአብሔር ነው፣ የሰይጣን ቀን አይደለም። የጌታ ቀን ነው፣ የሰይጣን ቀን አይደለም። ግን ድቅድቅ ጨለማ ነው፣ የሚያስፈራ ቀን ነው፣ የመዓት የቁጣ ቀን ነው። አብዲው ላይ እንደዚህ ይላል፣ የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧል፣ አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳም በራስ ላይ ይመለሳል። ሶፎንያስ ተመልከቱ፣ የእግዚአብሔር ቀን ቀርቧል፣ እግዚአብሔር መስዋዕትን አዘጋጅቷል፣ የጠራቸውንም ቀድሷል፣ በጌታ በእግዚአብሔር ፊት ዝም በሉ።
ሰፎንያስ ምዕራፍ 1 ቁጥር 8 በእግዚአብሔር መስዋዕት ቀን አለቆችና የንጉሶች ልጆች እንግዳ ልብስ የሚለብሱት ሁሉ እቀጣለሁ። ሰፎንያስ ምዕራፍ 1 ቁጥር 14 ታላቁ የእግዚአብሔር ቀን ቀርቧል፣ የእግዚአብሔር ድምጽ ቀርቧል፣ እጅግም ፈጥኗል። ኃይሉ በዚያ በመራራ ልብሶ ይጮኻል፣ ኃያሉ በዚያ በመራራ ልብሶ ይጮኻል። ወዶ ገንጂ ኃያል ሰው በመራራ ልብሶ ካለቀሰ ደካሞ ነው። እግዚአብሔር ቀን ብለን ስንል ምን ማለት እንደሆነ በጣም አድርገን ማሰብ አለብን። እኔና እናንተ ዛሬ ለነዲን የተሰጠን እድልን በጣም አድንቀን በእውነት ስትጸልዩ በእግዚአብሔር ፊት በግንባራችን ተደፍተን ጌታ ሆይ በመዳን ቀን ስለሰማኸኝ አመሰግናለሁ ልትሉ ይገባል። በዚያን ጊዜ ለመዳንም ጭንቅ ነው። በዚያ ዘመን መዳን ራሱ ጭንቅ ነው። ወንጌል በኃይል በጣም በብዙ መከራ የሚሰበክበት ጊዜ ነው። እግዚአብሔር ቀን ታላቁ መከራ ቀን ሲባል ዝም ብሎ በታ የተላተቱት ነቢያቶች እንግዲህ ያልጠቀስኩት የነቢያት አይነት እዚህ ላይ ወንዶች ሐዋርያ ሥራ ምዕራፍ 2 ቁጥር 20 ላይ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እነዚህ ቀናቶች ከባድ ጊዜያቶች እንደሆኑ እንመለከታለን። እግዚአብሔር ይህን ሁሉ እንድናስተውል ይርዳል። ስለዚህ የጌታ ቀን የምንለው ታላቁ የመከራ ቀን በነቢያቶች በተደጋጋሚ የተነገረ ቀን ነው። ለምንድን ነው የቀን የሚሆነው ተብሎ ቢባል ጌታ ኢየሱስ ክርስቶስ በማቴዎስ 24 ላይ በሉቃስ 1 ደጋግሞ ይህን ነገር ጌታ ኢየሱስ ራሱ ተናግሯል። በብሉይ ኪዳን ነቢያቶች ላይ በጣም ለዚህ አይነተኛ ክብር የሚሰጠን የዳንኤል መጽሐፍ እንደሆነ መሰረት አድርገን ከራእይ መጽሐፍ ጋር የዳንኤልን መጽሐፍ አቀናጅተን ለመመልከት ሞክረናል። የዳንኤል መጽሐፍ ላይ ምዕራፍ 9 ላይ የተጻፈው ቁልፍ ምክንያት፣ የታላቁ መከራ ቁልፍ ምክንያት ያሳያል። ዳንኤል ላይ ያነበብነው ደግመን ልናነበው ይገባል ብዬ አስባለሁ። ዳንኤል ምዕራፍ 9 በጣም አይነተኛ ቀን ነው። እኔ ስመለከት የጌታን መምጣት የማያምኑ ሰዎች፣ ትንቢትን በትንቢትነቱ የማይወስዱ ሰዎች የዳንኤልን መጽሐፍ የታሪክ መጽሐፍ አድርገው የሚወስዱት እንጂ የትንቢት መጽሐፍ አድርገው አያዩትም። ነገር ግን ትንቢት ነው ወገኖች። እና ዳንኤል ምዕራፍ 9 ላይ ከቁጥር 20 ጀምሮ ይህንን ሰባውን ሱባኤ አስመልክቶ ከየት እንዳገኘው ተመልከቱ። ቁጥር 20 እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታ መስዋዕት ጊዜ ዳሰሰኝ፣ አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብን ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ መጥቷል። አያችሁት? ዳንኤል ይጸልይ የነበረው የሰባ ዓመት ምርኮ እንዳለቀ የነቢዩ የኤርምያስን መጽሐፍ ሲመለከት ምዕራፍ 9 ብትመለከቱት ያን ሲመለከት ነቢዩ የተናገረው ትንቢት መፈጸሙ ሲያይ በእግዚአብሔር ፊት ወድቆ ስለ ራሱ ኃጢአት፣ ስለ ቤተሰቦቹ ኃጢአት፣ ስለ ሕዝቡ ኃጢአት ሲጸልይ የመታደስን ነገር በመናፈቅ እግዚአብሔር የተናገረው መፈጸሙ እስራኤል ከሰራቸው ኃጢአት የተነሳ የደረሰባትን ጉስቁልና እያስተዋለ እግዚአብሔር በነቢያቶቹ የተናገረው ቃል አለመውደቁን እያየ በንስሐ ሲጸልይ ሲጾምና ሲጸልይ በነበረበት ጊዜ ነው። በዚህ ጊዜ ገብርኤል መጥቶ ይናገረው አንተም ይለዋል። ቁጥር 23 እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግር ዘንድ መጥቻለሁ። አሁን ነገሩ መርምር፣ ራዩን አስተውል የሚለውን ተመልከቱ። አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም ዘንድ፣ ቅዱሰ ቅዱሳን ይቀባ ዘንድ፣ በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል። በማን ላይ ነው የተቀጠረው? በሕዝብህና በምን በቅድስት ከተማ ላይ። ስለዚህ የታላቁ መከራ በተደጋጋሚ ስናይ ኢየሩሳሌምንና የአይሁድን ሕዝብ ይመለከታል፣ ግን የዓለምንም ሕዝብ